በዩናይት ስቴትስ ኢሚግሬሽን ፖሊሲ ዙሪያ ከሶስት የሕግ ባለሙያዎች ጋር የተጀመረ ውይይት ነው። የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ በአዲስ መልክ ከልሰው ያወጡት የጉዞ እገዳ ተፈጻሚ ከሚሆንበት ሰዓታት አስቀድሞ በሀዋይ ክፍለ ግዛት የሚገኙ የፌዴራል ዳኛ በስራ ላይ እንዳይውል በጊዜያዊነት እገዳ የበየኑበት፣ ፕሬዚዳንቱ በበኩላቸው እስከ ከፍተኛው ፍርድ ቤት ድረስ በመሄድ እታገለዋለሁ ሲሉ በቁጣ የተናገሩበት መሆኑ ቀደም ብሎ ተዘግቧል።
ይህ በእንዲህ እንዳለ ግን የዩናይትድ ስቴትስ የኢሚግሬሽን ፖሊሲ ይበልጥ ማነጋገሩና ይበልጥም መረዳት የሚጠይቁ ተጨማሪ ጥያቄዎች መጋበዙ አልቀረም። በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉና ይመጡ ይሆናል የተባሉትን ለውጦችና አንደምታ በጥልቀትና በቅርበት ለማየት የሚጥር ከሶስት የሕግ ባለሙያዎች ጋር የተጀመረው ተከታታይ ውይይት ለምሽቱ ባጭሩ ተይዟል።
ተወያዮቹ የሚጌታቸው በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ የሕግ ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበር ናቸው። በስደተኞች ጉዳይ ተሟጋችነትም ይታወቃሉ። አቶ ፍጹም አቻሜለ በዋሽንግተን ዲሲ እና ቨርጂኒያ በጥብቅና ስራ የተሰማሩና በስደተኞች ሕግ ዙሪያ ለረጅም ጊዜ ያገለገሉ ናቸው። አቶ ተክለ ሚካኤል አበበ ደግሞ በካናዳ ቶሮንቶ በጥብቅና ስራ የተሰማሩ ናቸው።
የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። ወደ ውይይቱ ምራን እስቲ።
መልካም። ሰዎች የተጨበጡ መረጃ ኖሯቸው ቤተሰቦቻቸውን ራሳቸውን ከአደጋ ሊያድኑ የሚችሉበት ህጋዊ መንገዶችን የህግ ባለሙያዎች ከተለያየ አቅጣጫ እየተመለከታችሁ ነው። አነጋጋሪነቱ የሚቀጥል ጥያቄዎቹም እንደየግለሰቦቹ ሁኔታ በርካታ ይመስሉኛል። ቀደም ብሎ ባነሳቸው ጭብጦች ውስጥም በመጠኑ የታየ በዚህ ሰዓት ከሚከታተሉ አድማጮቻችን አንዱ የራሱ ጉዳይ አድርጎ ሊያየው የሚችል አንድ ሰው የጥገኝነት ፍቃድ ሳያገኝ ወይንም ደግሞ ተከልክሎ ለበርካታ አመታት ዩናይትድ ስቴትስን መኖሪያ አድርጎ ቤተሰብ አፍርቶ ከኖረ በኋላ በዚህ አይነት ሁኔታ ያለ ሰው ምን ሊያደርግ ይገባዋል? ፍጹም ካንተ ልጀምር።
እንግዲህ መጀመሪያ የዚህ ሰው ጉዳይ ዛኔ አሳይለም የተባለበት ምክንያቱን ሊለውጡ የሚችሉ አዳዲስ ነገሮች ካሉ፣ አዳዲስ ማስረጃዎች ካሉ እነሱን ሰብስቦ ከጠበቃ ጋር ተመካክሮ ይሄ ጉዳይ እንደገና የሚከፈትበትን መንገድ መፈለግ ማለት ነው። ለምሳሌ እሱ የዛኔ ቤተሰቦቼ ጋር እንዲደርሰው ነበር ብሎ ያንን ወይም እሱ ላይ ብሄድ እንዲያደርጉኛል ብሎ አመልክቶ ከነበረና ማስረጃ ከሌለው፣ አሁን ግን ቤተሰቦቹ ጋር የደረሰ አደጋ ካለ ከኢትዮጵያ የሰብአዊ መብት ሁኔታ ትልቅ ለውጥ ስላለ ያንን ሊያጠናክሩ የሚችሉለት አዲስ መረጃዎች ካሉ ኬዙ እምቢ ከተባለ በኋላ እሱም ፈልጎ ከጠበቃው ጋር ተመካክሮ ያንን ለማጠናከር መሞከር ነው። ከዛ ውጭ ግን የቤተሰብ አባሉ ለምሳሌ ሚስቱ ወይንም ባሏ አሜሪካዊ ዜጋ ከሆነ ያንን ወደ ግሪን ካርድ ማመልከቻውን ለማስገባትና ያ ኬዝ እንደገና በቤተሰብ በኩል በአሳይለም ሳይሆን በቤተሰብ በኩል የሚከፈትበትን መንገድ መፈለግ፣ አሁንም ከጠበቃው ጋር መመካከር ነው። እነዚህ ሁለቱ ሁኔታዎች የማይሆኑለት ከሆነ ተክሌ ወዳለው ሁኔታ ይሄዳል። ተይዞ ከመባረር ይልቅ ወደ ካናዳ ያለውትን ቤተሰቦቹን ፈልጎ፣ ምክንያቱም እስከማውቀው ድረስ ተክሌ ያርመኛል ከተሳሳትኩ፣ እዛ ዘመድ ካለ የአጎት ልጅ፣ አክስት ልጅ፣ የእንጀራ አባት ወይንም እንደዚህ ሩቅ ዘመድም እንኳን ቢኖር በቤተሰብ ለማገናኘት ወይም የፋሚሊ ሪዩኒፊኬሽን ብሎም ደግሞ አዲስ አሁን ተክሌ እንደነገረን የካናዳ መንግስት ያንን የነበረውን የሁለትዮሽ ውል እርግጥ ተፈጻሚ አላደርግም ብሎ ስላሰበና ትንሽ የቦርደሩንም ነገር ስላላላው የመጨረሻው ኦፕሽን እንግዲህ ወደ ካናዳ የሚሄድበትን መንገድ መፈለግ ማለት ነው። ግን እዚሁ ቅድም ያልኳቸውን ሁለት ነገሮች ኬዙ የሚጠናከርበትን ከዚህ በፊት ያልነበሩ ማስረጃዎችን መሰብሰብና ከጠበቃው ጋር መመካከር፣ የቤተሰብ አባሉ ሚስቱ ወይንም ባሉ አሜሪካዊ ዜጋ ከሆነ ደግሞ ያ ጉዳይ የድሮ የአሳይለም ጉዳይ እንደገና ተከፍቶ ግሪን ካርድ የሚያገኝበትን መንገድ መፈለግ ነው ከጠበቃው ጋር በመመካከል።
መልካም። የሚ
እንግዲህ በአይምሮ እያሰላሰልኩ ነበር ምንድን ነው መጀመሪያ ላይ ሰው የምጠይቀው ብዬ ነው። ትልቁ ነገር በአብዛኛው ሰዎችን ሳነጋግር የመጀመሪያ ኮንሰልቴሽን ላይ ምን እንደተፈጠረ እንኳን በትክክል አልተገነዘቡትም በጉዳያቸው ላይ። ስለዚህ አንደኛውና መጀመሪያ መደረግ ያለበት ፋይላቸውን የኢሚግሬሽን እንትናቸውን በሙሉ መያዝ አለባቸው። አሁን ምን አይነት ነገር አለ እንግዲህ መጠንቀቅ ያለብን አድራሻቸውን ስንሰጥ ምናልባት ለኢሚግሬሽን ያሉበትን አሁን አድራሻ ላለመቀስቀስ አድራሻን ወይም በፖስታ ሳጥን ቁጥር አስተካክሎ የኢሚግሬሽን ፋይላቸውን አስገልብጦ ማየትና እያንዳንዷን ነገር መመርመር ያስፈልጋል። ስለዚህ ወደ ጠበቃ ጋር እንኳን ሲሄዱ ከዚህ በፊት ጠበቃ የነበራቸው ሰዎች ከሆኑ ከጠበቃቸው ላይ የድሮ ፋይላቸውን፣ ጠበቃ ደግሞ ሳይኖራቸው ወይንም ግንጥል ወረቀት ካላቸው ከመጀመሪያ ከጠበቃ ጋር ሆኖ ያላቸውን የኢሚግሬሽን ታሪካቸውን በሙሉ አንድ ላይ አሰባስቦ ያንን ማየት ያስፈልጋል። ያንን ማድረግ ሶስት ነገሮችን ይረዳል። አንደኛ እነሱ ራሳቸው የረሱት ለምሳሌ ወንድምና እህት ድሮ ያመለከተላቸው የቆየ ነገር ሊኖር ይችላል ሊቀሰቀስ የሚችል። ሁለተኛ ነገር ሌላ ነገሮች በዛ ውስጥ የተገለጡ ችግር ሊያመጡ የሚችሉ አሁንም እንደገና መልሰው ሊያስቸግሯቸው የሚችሉ ነገሮች ይገለጣሉ። ሶስተኛ ነገር ደግሞ በአጠቃላይ ምን መደረግ እንዳለበት ለኢሚግሬሽን ለጠበቃው ትክክለኛ የሆነ ምሪት ይሰጠዋል። ይሄ የመጀመሪያ ነገር ነው ብዬ ነው የማስበው። ሁለተኛው ይሄ ቅድም ካናዳው ወንድማችን እንደነገረን ማንነትን የሚገልጹ ወረቀቶች በጣም ወሳኝ ናቸው። እኔ አሁን ለምሳሌ የኔ ጌታቸው ነው ስሜ። ነገር ግን ድሮ ስሜ የምስራት ጌታቸው ቦሎዲያ ነበር። አሁን ያ ተቆርጦ እንትን ብሎ ነው ያለው። ብዙዎቻችን እንደዚህ የስም ለውጥ የስምንት ነገሮች አሉ። ስለዚህ ሰነዶችን በሙሉ ማንነታችንን የሚገልጽ ከሌሎች ሰዎች ጋራ ማለት ከወንድም ከእህት ከአባት ከእናት ጋራ የምንዛመድባቸውን የልደት ሰርተፍኬቶችን የሚገልጽ ከድሮ የነበሩ እኛን ማንነታችንን የሚገልጹ ወረቀቶችን በሙሉ ማሰባሰብ ያስፈልጋል። እነኚህ ከሁሉ ነገር አስቀድሞ እና ያው ይሄንን ይዞ ጠበቃ ጋር በመሄድ ጉዳይን በደንብ አድርጎ ማወቅና እንዴት ማድረግ እንዳለባቸው መከታተል የሚያስፈልግ ይመስለኛል።
አንድ ነጥብ የተዘረጉ ነጥቦች አሉ። አንደኛው ቅድም ፍጹሜ የጀመረው ወደ ካናዳ የሚመጡ ሰዎች እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት፣ ልጅ፣ ባል ወይም ሚስት ያላቸው ሰዎች በሙሉ በድንበር መጥተው ማመልከት ይችላሉ። ይሄን ማረጋገጥ እስከቻሉ ድረስ አሜሪካ መጥተው ቪዛ ያላቸው የካናዳ ቪዛ ያላቸው የቪዚተር ቪዛ ሊሆን ይችላል፣ የትምህርት ሊሆን ይችላል፣ የሌላም ጉዳይ ያላቸው ሰዎች ህጉ አይከለክልም። በቀጥታ ቶሮንቶ ኦር ካልገሪ ኦር ቫንኩቨር ኤንዌር መጥተው ማመልከት ይችላሉ። ይሄ ህጉ የሚመለከተው ሴፍ ሰርድ ካንትሪ የሚመለከተው በድንበር በመኪና ወይንም በአውቶቡስ ወይንም በባቡር አቋጥለው የመጡ ሰዎች ነው። ሶስተኛው በጣም አስፈላጊው ነገር አሉላ ከአሜሪካ ወደ ካናዳ ሰዎች ሲመጡ ማወቅ ያለባቸው አሜሪካና ካናዳ የመረጃ ይለዋወጣሉ አንዳቸው ስለአንዳቸው ስላሉ ሰዎች ማለት ነው። እና ወደዚህ ሲመጡ የካናዳ ባለስልጣናት ከአሜሪካ የሚመጡትን ሰዎች ሰነድ፣ ኢንፎርሜሽን፣ መረጃ አንዳንድ ነገሮች ከዛ በከፊል ወይም በሙሉ ሊቀበሉ ይችላሉ ሊወስዱ ይችላሉ። ስለዚህ እዚህ መጥተው የሚያመልክቱ ሰዎች በጣም መጠንቀቅ አለባቸው እዛ የነገሩት ታሪካቸው እዚህ ከሚነግሩት ጋር እንዳይጋጭ ወይንም በጣም ከፍተኛ የሆነ ልዩነት እንዳይኖረው። አንዳንድ ጥቃቅን ልዩነቶች ሊኖሩ ይችላሉ፣ ማሻሻያዎች፣ ማስተካከያዎች። ምክንያቱም ሜሞሪያችን ወይንም ማስታወስ ብቃታችን አንዳንድ ጊዜ አንድ አይደለም። ሶ ከዛ ውጭ ግን ይሄ ማብራሪያ ኤክስፕላኔሽን የሌላቸው ልዩነቶች እንዳይኖሩ በጣም መጠንቀቅ አለባቸው። አይቲንክ እነዚህን ነገሮች ማወቅ አለባቸው ብዬ ገምታለሁ። አሉላ
አመሰግናለሁ። ሰዓት ይህን ፕሮግራም የሚከታተሉ አድማጮች በዚህ ተጨማሪ ጥያቄዎች ሊኖራቸው ይችላል። እንደደረሰን አድማጮችን እናበረታታለን። ጥያቄዎቻችሁን ላኩ። እንደደረሱን እናንተን መልሰን ለማግኘት ተጨማሪ ማብራሪያም ለማግኘት እንሞክራለን። አዳዲስ የሚወጡ ሁኔታዎችንም እንዲሁ እየተከታተልን እንዘግባለን። ተክለ ሚካኤል አበበ ከቶሮንቶ ካናዳ፣ የሚጌታቸው ከሳኖዜ ካሊፎርኒያ፣ ስማቻ ሚለ ከዚህ ከቨርጂኒያ እንግዶች የሶስታችሁንም ለሙያዊ ትንታኔያችሁ ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ። መልሰን እንደምናገኛችሁ ተስፋ አደርጋለሁ።
መልካም ቀን አለ። እግዚአብሔር
ይስጥልኝ።
አመሰግናለሁ።